ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ ሚያዝያ 30 2016 ዓ.ም ስርጭታችን ጀመረ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል የሚካሄደው ጦርነት በአስቸኳይ እንዲቆም ጥሪ አቅርበዋል።
ደቺ ኦሮሚያ ኬሰት ወራን ጆሌን ኦሮሞ
በኦሮሚያ ምድር ውስጥ ጦርነት፣ የኦሮሞ ልጆች እርስ በርስ መገዳደል እንዲሁም የኦሮሞ ልጆች ተቀምጠው ስለ ችግሮቻቸው መወያየት አለመቻል ከዛሬ ጀምሮ መቆም አለበት።
የተፎካካሪ ፓርቲ ተወካይ ሐሳብ የታከለበት ዘገባ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች የተካተቱበትን የምሽቱን ስርጭት እኔ ሀብታሙ ስዩም እመራለሁ። ጤና ይስጥልኝ፣ እንደምንላችኋል፣ እንደምናምሽታችኋል። አብሮኝ የሚያመሸው በድምፅ ምህንድስና ነው ኤልያስ አስማረ ነው። ዋና አዘጋጃችን ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችኋለን። እንግዲህ ወልድ ይጠብቃችኋል።
በድጋሚ እንደምናመሻችሁ። በጎርፍ በተጠቃችው ኬንያ ኮሌራ ተከሰተ። በደቡብ አፍሪካ ከተደረመሰው ሕንፃ ሰዎችን የማውጣት ተስፋ በመመናመን ላይ ነው። እንዲሁም ኔቶ ወታደሮችን ወደ ዩክሬን የሚልክ ከሆነ እጅግ አደገኛ ሁኔታ ይፈጠራል ስትል ሩሲያ አስጠነቀቀች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በከባድ ዝናብና ጎርፍ በተመታችው ኬንያ በኮሌራ የተያዙ በርካታ ሰዎች መገኘታቸው እንዳሳሰበው የተባበሩት መንግስታት ድርጅት ዛሬ ረቡዕ አስታውቋል። ለሳምንታት በጣለው ከባድ ዝናብና በተከተለው ጎርፍ ሳቢያ ክፉኛ በተጠቃው ታና ወንዝ በተሰኘው አውራጃ አካባቢ 44 ሰዎች በኮሌራ እንደተያዙ የዓለም ጤና ድርጅት አስታውቋል። ከዚህ በፊት የኮሌራ ወረርሽኝ ተቆጣጥረው እንደነበር ያስታወቁት በኬንያ የተመድ አስተባባሪ ስቲፈን ጃክሰን ከመንግስትና ከዓለም አቀፍ አጋሮች ጋር በመሆን ይህንንም ወረርሽኝ መቆጣጠር እንደሚችሉ አስታውቀዋል። በኬንያ የዓለም ጤና ድርጅት ተወካይ አብዱራማኔ ዲያሎ በበኩላቸው ድርጅቱ ለተፈጠረው አስቸኳይ የጤና ችግር ምላሽ በመስጠት በኩል እንደሚተባበር አስታውቀዋል። በኬንያ በተከሰተው ጎርፍ እስካሁን ወደ 238 የሚጠጉ ሰዎች ሕይወታቸውን ሲያጡ 235,000 የሚሆኑ ደግሞ ከመኖሪያቸው ተፈናቅለዋል። በምስራቅ አፍሪካ በጎርፍ ምክንያት በድምሩ 400 ሰዎች ሕይወታቸው አልፏል። ቀጠናው ከረጅም ጊዜ ድርቅ በተላቀቀበት ባለፈው ዓመት በተከሰተው ከባድ ዝናብና ጎርፍ በኢትዮጵያ፣ ኬንያና ሶማሊያ 300 የሚሆኑ ሰዎች ሕይወታቸውን አጥተዋል። በደቡብ አፍሪካ ከሁለት ቀናት በፊት ከተደረመሰው ሕንፃ ስር ሰዎችን በሕይወት የማግኘት ጥረቱ ዛሬም ቀጥሏል። ተስፋ እየተመናመነ ቢሆንም የአደጋ ጊዜ ሠራተኞች ዛሬ ረቡም ፍለጋቸውን ቀጥለዋል። በደርዘን የሚቆጠሩ ሰዎች አሁንም ያልተገኙ ሲሆን ሰኞ ዕለት በግንባታ ላይ የነበረው ሕንፃ ሲደረመስ 7 ሰዎች ሕይወታቸውን አጥተዋል። ጆርጅ በተሰኘችው በአገሪቱ ደቡብ በምትገኘው ከተማ በደረሰው የሕንፃ አደጋ 75 ከሚሆኑ ሠራተኞች ውስጥ 29 የሚሆኑት ከፍርስራሹ ውስጥ ከነ ሕይወታቸው ወጥተዋል። 6ቱ ለሕይወት አስጊ ሁኔታ ውስጥ ሲሆኑ 16 የሚሆኑት ደግሞ ከበድ ያለ ሁኔታ ውስጥ ናቸው ተብሏል። ሞሰስ ማላላ የተባለ የግንባታው ካቦ ሕንፃው ከመደርመሱ በፊት ከባድ ድምፅ መስማቱን ለኤኤፍፒ ዜና ወኪል ተናግሯል። ሠራተኞቹ አንድ በአንድ ሲወድቁ መመልከቱንም ተናግሯል። በርካቶች አሁንም ተቀብረው ይገኛሉ። ትናንት ማክሰኞ ማምሻውን አንድ ሰው ከነ ሕይወቱ ተጎትቶ ሲወጣ መመልከቱንና የደስታ ልልታ መስማቱን የኤፍፒ ዜና ወኪል ሪፖርተር ጨምሮ አስታውቋል። ከዛው ከደቡብ አፍሪካ ሳንወጣ በአገሪቱ በፖለቲካ ፓርቲዎች መካከል ያለው ውጥረት እየተባባሰ ባለበት ወቅት በአንድ ተቃዋሚ ፓርቲ የተለቀቀውና ሰንደቅ ዓላማ ሲቃጠል የሚያሳየው ማስታወቂያ የሀገር ክህደት ነው ሲሉ የአገሪቱ ፕሬዚደንት ሲሪል ራማፎሳ ተናግረዋል። ምርጫው 3 ሳምንታት በሚቀረው በዚህ ወቅት ሰኞ ዕለት ዲሞክራሲያዊ ህብረት የተባለው ፓርቲ በለቀቀው የምርጫ ዘመቻ ማስታወቂያ ሰንደቅ ዓላማ ሲቃጠል ማካተቱ ገዢው የአፍሪካ ብሔራዊ ኮንግረስ ስልጣን ይዞ መቀጠሉ የደቀነውን አደጋ ለማመልከት ምሳሌያዊ ሆኖ እንደቀረበ አስታውቋል። በሉምፖፖ ግዛት ጉብኝት ላይ ያሉት ሲሪል ራማፎሳ ድርጊቱ የአገር ክደት ነው፣ የአገሪቱ የአንድነት ምልክት የሆነውን ሰንደቅ ዓላማ ማራከስ እጅግ አሳፋሪ የፖለቲካ ድርጊትም ነው ሲሉ ተደምጠዋል። ዲሞክራሲያዊ ህብረት ፓርቲ ከአምስት ዓመታት በፊት በተደረገው ምርጫ ሁለተኛውን የድምፅ ብዛት ያገኘ ሲሆን ከሶስት ሳምንታት በኋላ በሚደረገው ምርጫ የአፍሪካ ብሔራዊ ኮንግረስ ከሰላሳ ዓመታት በኋላ ለመጀመሪያ ጊዜ የያዘውን የበላይነት ሊያጣ እንደሚችል የህዝብ አስተያየት መለኪያዎች በማመልከት ላይ ናቸው። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ወታደሮችን ወደ ዩክሬን የሚልክ ከሆነ እጅግ አደገኛ ሁኔታ ሊፈጠር እንደሚችል ሩሲያ ዛሬ ረቡዕ አስጠንቅቃለች። የኔቶ ወታደሮች ጣልቃ እንዲገቡ ዩክሬን ያቀረበችውን ጥያቄ ሞስኮ በቅርበት እየተከታተለች መሆኑንም አስታውቃለች። በዩክሬኑ ፕሬዚደንት ድረገጽ ላይ የተለጠፈው የአቤቱታ ደብዳቤ ዩክሬን የአሜሪካን እንግሊዝንና ሌሎችን አገራት የሩሲያ ወረራ ለመቀልበስ ወታደሮች እንዲልኩ መጠየቅ እንዳለባት አመልክተዋል። በኪቭ የሚገኘው አገዛዝ ለግምት አይመችም ሲሉ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በዕለታዊ ጋዜጣዊ መግለጫቸው ላይ ተናግረዋል። የኔቶ ወታደሮች በምድር ላይ ባለው ውጊያ ጣልቃ የሚገቡ ከሆነ ከባድ አደጋ ሊከሰት ይችላል ሲሉም አክለዋል ፔስኮቭ። የአቤቱታ ደብዳቤው ፕሬዚደንት ቮሎዲሚር ዜሌንስኪ በመቀበልም ሆነ ውድቅ በማድረግ ምላሽ እንዲሰጡበት የሚያስፈልገውን 25,000 ድምፅ ያገኝ እንደሆነ እስካሁን ግልጽ አይደለም። ደብዳቤው እስከ ዛሬ ረቡዕ 1549 ድምፅ አግኝቷል። ኔቶ እስካሁን ከባድ መሳሪያዎችን ለዩክሬን በማቀበል እገዛ በማድረግ ላይ ስትሆን በቀጥታ ወታደሮችን በማሰማራት አልተሳተፈችም። ወታደሮች የሚላኩ ከሆነ ወደ ሦስተኛው የዓለም ጦርነት ሊያመራ እንደሚችል የአሜሪካው ፕሬዚደንት ጆ ባይደን እና እንዲሁም የሩሲያው አቻቸው ቭላድሚር ፑቲን አስጠንቅቀዋል። የአሜሪካው ፕሬዚደንት ጆ ባይደን አስተዳደር ቦይንግ ሰር የሆኑና ለእስራኤል ሊላኩ የነበሩ መሳሪያዎችን እንዲዘገይ አድርገዋል ሲሉ ለጉዳዩ ቅርበት ያላቸው አራት ምንጮች ለሮይተርስ የዜና ወኪል ተናግረዋል። ለአሜሪካ የቅርብ አጋር ለሆነችው እስራኤል የተላለፈ ግልጽ የፖለቲካ መልእክት እንደሆነ ከምንጮቹ አንዱ ጠቁመዋል። መሳሪያዎቹ እንዲዘገዩ የተደረገው እስራኤል በራፋ ላይ ያቀደችውን የምድር ጥቃት ሲቪሎች የማይጎዱበት ሁኔታ እስኪፈጠር እንድታዘገይ ዋሽንግተን በይፋ ግፊት በማድረግ ላይ ባለችበት ወቅት ነው። የእስራኤል መከላከያ ወታደሮቹ ወደ ራፋ መሻገሪያ ሲዘልቁ የሚያሳይ ቪዲዮ የለቀቀ ሲሆን ወሳኝ በሆነው መሻገሪያ ቁጥጥር ለማድረግ እንዲያስችለው መሆኑን አስታውቋል። የእስራኤል እርምጃ የመጣው ሐማስን ሙሉ ለሙሉ ለመደምሰስ በራፋ ላይ ጥቃት መሰንዘሩ ወሳኝ እንደሆነ ለሳምንታት ስታስታውቅ መክረሟን ተከትሎ ሲሆን አሜሪካ፣ የተባበሩት መንግስታት ድርጅትና ሌሎችም አገሮች ፍልስጤማውያን በብዛት ተሰብስበው በሚኖሩበት ቦታ ጥቃት መሰንዘር ሰብአዊ ቀውስ ይፈጥራል ሲሉ በማስጠንቀቅ ላይ ናቸው። የአሜሪካው ብሔራዊ የጸጥታ ምክር ቤት ቃል አቀባይ ጃን ከርቢ የእስራኤሉ የራፋ ዘመቻ በመጠኑ ውስን እንደሆነ የአገሪቱ ባለሥልጣናት እንዳመለከቱ ሲናገሩ፣ የእስራኤሉ የመከላከያ ሚኒስትር ዮዋዝ ጋላንት በበኩላቸው በካይሮ በመካሄድ ላይ ያለው ድርድር በሐማስ የታገቱትን የማስለቀቅ ውጤት የማያመጣ ከሆነ በራፋ ላይ ሰፋ ያለ ዘመቻ እንደሚካሄድ አስጠንቅቀዋል። በመጨረሻም በአሜሪካ በመካከለኛው ምዕራብ በኩል ባሉ ግዛቶች ከባድ ዝናብና አውሎ ነፋስ ትላንት ተከስቶ በርካታ ውድመት ማስከተሉ ታውቋል። ሚሽጋን ቀኑን በሙሉ በአውሎ ነፋስ ወይም ቶርኔዶ ስትመታ ውላለች። በሰው ላይ የደረሰ ጉዳት ስለመኖሩ ባይነገርም በርካታ ሕንፃዎች ላይ ግን ውድመት ደርሷል ሲሉ በአካባቢው የሚገኙ የብዙሃን መገናኛ አስታውቀዋል። ሚሽጋን የታየው ከባድ የአየር ሁኔታ የተከሰተው በኦክላሆማ አንድ ቀን ቀደም ብሎ የነበረው ቶርኔዶ አንድ ሰውን ገድሎ አምስት በሚሆኑት ላይ ደግሞ ጉዳት ካደረሰ በኋላ ነው። በግዛቲቱ ሰሜናዊ ምስራቅ በኩል በመኖሪያ ቤቶች ላይ ከባድ ጉዳት ሲደርስ ዛፎችም መውደቃቸውን የአካባቢው የብዙሃን መገናኛ አስታውቀዋል። ክብራትና ክብራን ለምሽቱ ያስኩ ዜና በዚሁ ተጠቃልሏል። ለቀሪው ዝግጅቶች ወደ ሀብታሙ መራቸዋሉ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሚያዝያ 30 2016 ስርጭታችንን ነው እየተከታተላችሁ ያላችሁት። ዛሬ ምሽት በምስልና ድምጽ ቅንብሩ ሲሳይ አሸናፊና ግርማ ደግፋም አብረውኛሉ። የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አለያም የጽሑፍ መልእክት ለመቶ የምትሽው ብትኖሩ ሌላ አማራጭ አለን። 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ወደ ለቱ አበይ ርዕስ ጉዳይ እንሻገር። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል የሚካሄደው ጦርነት በአስቸኳይ እንዲቆም ጥሪ አቅርበዋል። ጠቅላይ ሚኒስትሩ ዛሬ ረቡዕ በወለጋ ስታዲየም ለነቀምቴ ከተማ ነዋሪዎች ባደረጉት ንግግር በክልሉ የቀጠለው ግጭት አላስፈላጊነትን በመግለጽ የሰላም መልእክት አስተላልፈዋል። የአሜሪካ ድምጽ ያነጋግራቸው የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መራራ ጉዲና በበኩላቸው መንግስት የሚያደርገውን ጥሪ በሐቅ ተግባራዊ ማድረግ እንዳለበት አሳስበዋል። ጸሐይ ዳምጠው የዚህን ጉዳይ ዝርዝር ትነግረናለች።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ በኦሮሚያ ክልል ምስራቅ ወለጋ ዞን ነቀምቴ ከተማ ተገኝተው በወለጋ ስታዲየም ለከተማው ነዋሪዎች ያሉ ግጭቶች በአፋጣኝ እንዲቆሙ ጥሪ አቅርበዋል።
ደቺ ኦሮሚያ ከሰት ወራን እጆልን ኦሮሞ
በኦሮሚያ ምድር ውስጥ ጦርነት፣ የኦሮሞ ልጆች እርስ በርስ መገዳደል፣ እንዲሁም የኦሮሞ ልጆች ተቀምጠው ስለ ችግሮቻቸው መወያየት አለመቻል ከዛሬ ጀምሮ መቆም አለበት። በጠላት መታለል፣ በጠላት አጀንዳ መደለል ሊበቃን ይገባል። ባህላችንንና ማንነታችንን የሚገልጸው በመወያየት በመደማመጥ በጋራ የወሰኑትን ነገር ይዘው ወደ ስራ በመቀየር ነው። አብረን መወያየት አቅቶን ከጠላት ጋራ መምከር አሳፋሪ ነው። ስለዚህ ከታሪክ ተምረን ለህዝባችን ሰላም ማምጣት እንድንችል ጦርነት መገዳደል ይብቃ። እጅ ለእጅ ተያይዘን አገራችንን ለማልማት በአንድነት እንድንቆም ጥሪ አቀርባለሁ።
ጠቅላይ ሚኒስትሩ በንግግራቸው ጣላት ያሉትን አካል በስም ለይተው ያልገለጹበትን መልእክት ያስተላለፉት በኦሮሚያ ክልልና በሌሎችም የሀገሪቱ አካባቢዎች ያሉ ግጭቶች በሰላማዊ መንገድ እንዲፈቱ ከሀገር ውስጥና ከውጪ የሚቀርቡ ጥሪዎች በቀጠሉበት ሁኔታ ነው። ህዳር 30 ቀን 2016 ዓ.ም የተከበረውን 75ኛውን ዓለም አቀፍ የሰብአዊ መብቶች ቀን አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ጉባኤ ባወጣቸው መግለጫዎች ለሰብአዊ መብቶች ጥሰት ዋና መንስኤ የሆኑት ግጭቶች በሰላማዊ መንገድ እንዲፈቱ መንግስት የመሪነቱን ሚና እንዲወጣ አሳስበዋል። እንዲህ አይነት ጥሪዎች በመንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ በሁለቱ ዙር የተደረገው ድርድር ያለ ስምምነት ከተቋጨም በኋላ እንደቀጠሉ ናቸው። የሰላም ድርድሮቹ ያለ ውጤት ከተጠናቀቁበት ጊዜ ጀምሮ የአሜሪካ ድምጽ ያነጋግራቸው ግጭት ያልቆመባቸው አካባቢዎች ነዋሪዎችም ሁለቱ ወገኖች ለሶስተኛ ዙር ድርድር እንዲገናኙ ጠይቀዋል። በቅርቡ ለፓርላማ ማብራሪያ ሰጡት ጠቅላይ ሚኒስትር አብይ አህመድም አሁንም የሰላም አማራጮች ክፍት መሆናቸውን አስታውቋል። የፖለቲካና የዓለም አቀፍ ጉዳዮች ተንታኝ የሆኑት ዳያሞዳሌ ለአሜሪካ ድምጽ ሲናገሩ የዛሬው የጠቅላይ ሚኒስትሩ መልእክት የግጭቱ ተጠቂ የሆኑት አካባቢዎች ከአንዱ መተላለፍ የራሱ ምክንያት ሊኖረው እንደሚችል ጠቁመዋል።
ሙሉ ወለጋ የማለፉት እሳቸው ስልጣን ላይ ከመጡ ጀምሮ ለውጥ አመታት በሚባለው ጊዜ ከአካባቢውም አንጻር ከኢትዮጵያም አንጻር ታይቶ የማይታወቅ አስፈሪ አስጨናቂ ግጭት ውስጥ ነው ያለው እና እንግዲህ በአካል እዛ ደርሰው የኢንተርቪው ማቅረባቸው ለጉዳዩ የሰጡትን ትኩረት ማሳየቱ እንዳሳሰባቸው መግለጻቸው ነው የሚሆኑ አዲስ አበባ ሆኖ ሁልጊዜ ከማውራት ትኩረት አለኝ ከልቤ ነው የሚል መልእክት ሊኖረው ይችላል የሚል ግምት አለኝ። በሌላ በኩል ግን ያው ጥሪው የተለመደ የተደጋገመ ከመሆኑ አንጻር በዛኛው ወገን በዚህ አይነት ይተረጎማል የሚለውን የሚያሳስበኝ ነገር ነው።
ጥሪው ለምን በዚህ ሰዓት እንደተላለፈ ላቀረብንላቸው ጥያቄም አቶ ዳያሞ የመሰላቸውን ግምት አስቀምጠዋል።
ሁለት ነገር አለኝ እኔ። በአንድ በኩል የእኛ ሀገር ፖለቲካ አሸንፍ ያለውና እጅህን ስጥር ከዚህ በኋላ አዋጣህም አይነትም ሊሆን ይችላል። ይህን ሰሞን ዜናዎች እንዲህ ያው አማጺው ኃይል ተመታ እንዲህ ተደረገ የሚለው አሉ ካል ያገረሽ እንደሚችል ይሄ በአሉታዊ መልክ ከወሰድነው ነው። በአዎንታዊ መልክ ከወሰድነው ደግሞ ሀገራዊ ምክክር ኮሚሽኑ ትርጉም ያለው ስራ መስራት እንዲችል፣ ሀገራዊ ምክክር የምር መካሄድ እንዲችል አማጺያን መምጣት አለባቸው ብለው ፕሮፌሰር መስፍን አርአያ ባለፈው ፓርላማ ላይ ማውርተዋል። ስለዚህ አሁን ሄደው ያንን ካላደረጉ ኮሚሽኑ በ10 ወር ጊዜ ውስጥ ነው እንደዚህ ይጀምራል ተብሏል። እነኚህ አማጣን ካልገቡበት ምክክሩ ዋጋ አይኖረውም። ስለዚህ ታይሚንጉ ከዛም ጋር ሊያያዝ ይችላል። ምክክሩ እና የሽግግር ፍትህም ደግሞ እየተቃረበ ነው። ስለዚህ በዚህ ምክክር ውስጥ ኦሮሚያና አማራ ክልል ያለው ትጥቅ ትግል ቆሞ ምክክር ውስጥ ካልተሳተፉ በቃ ምክክሩ ዋጋ አይኖረውም እና በአሁኑ ጊዜ መካሄዱ ከዛ አንጻር ከታየ ደግሞ አዎንታዊ ነው የሚል አመለካከት አለ።
በጠቅላይ ሚኒስትሩ የሰላም ጥሪ ላይ አስተያየታቸውን የጠየቅናቸው የኦሮሞ ፌዴራሊስት ኮንግረስ ፓርቲ ሊቀመንበር ፕሮፌሰር መረራ ጉዲና መንግስታቸውም ሆነ ጠቅላይ ሚኒስትሩ ንግግራቸውን ወደ ተግባር መቀየር አለባቸው በማለት ተናግረዋል።
ፈረንጆች ብዙ ጊዜ የችግሩን መሰረታዊ ምንጭ ለማሳየት ሲፈልጉ ኳሱ ያለው በመንግስት ሜዳ ነው በምን ሜዳ ነው የሚሉ ነገር አላቸው። አሁንም መሰረታዊ የሆነ የኢትዮጵያ ችግር በዋናነት ሆብ ባለው ሁኔታ መፍትሄው መንግስት ጋር ነው፣ መንግስቱን የሚመራው ጠቅላይ ሚኒስትሩ ጋር ነው። አሁንም ቢሆን አጥብቄ የሚመክረው ይህንን አውቆ በዋናነት ኢትዮጵያ ከዚህ የበለጠ የመፍረስ አደጋ እንዳያጋጥማት ጠብቅቶ እንዲሰሩ አደራ እላለሁ ወይም ይመክራለሁ።
ኢትዮጵያ ስር የሰደደ የፖለቲካ ችግር አለባት ያሉት የኦሮሞ ፌዴራሊስት ኮንግረስ ፓርቲ ሊቀመንበር ፕሮፌሰር መረራ ጉዲና ሁሉን ያሳተፈ ፖለቲካዊ ውይይት እንደሚያስፈልግ አመልክተዋል። በወለጋ ስታዲየም በተካሄደው የድጋፍ መግለጫ ዝግጅት ላይ ከጠቅላይ ሚኒስትር አብይ አህመድ ጋር የሁለቱ ምክር ቤቶች አፈ ጉባኤዎችና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ መገኘታቸውን የጠቅላይ ሚኒስትር ጽህፈት ቤት ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የሰማችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ቀደም ብላ ፀሐይ ያስደመጠችን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ከሐዋሳ ወደ አዲስ አበባ በመብረር ላይ ያለ ጭስ በታየበት የኢትዮጵያ አየር መንገድ በረራ ቁጥር ኢቲ 154 ተጓዦች ሁኔታው አስፈሪ እንደነበረ ለአሜሪካ ድምፅ ተናግረዋል። በአውሮፕላኑ ውስጥ ጭስ መታየት የጀመረው ጉዞ በጀመሩ ከ12ኛው ደቂቃ አንስቶ እንደነበረ ተጓዦች ገልጸው ሁሉም እንደየእምነቱ ሲጸልይ የሚያለቅሱና የሚጮሁ እንደነበረም አስረድተዋል። የአሜሪካ ድምፅ በክስተቱ ዙሪያ ለኢትዮጵያ አየር መንገድ ያቀረበው ጥያቄ ምላሽ አላገኘም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተከታዩን ዘገባ ልኳል።
ጭስ በታየበት አየር መንገዱ አውሮፕላኑ ውስጥ ከተጓዙት መንገደኞች አንዱ የሆኑት አቶ ብሩክ ቡልቻ ሁኔታው አስፈሪ ነበረ ሲሉ ለአሜሪካ ድምፅ በስልክ ገልጿል።
መጠነኛ ጭስ ነበረ። ምናልባት ዘመናዊ ህንድ እንትን ያለን ብለን ብዙም ኮንሰርን አላደረግንም ነበር። በኋላ ጭሱ እየጨመረ እየበረታ መጣ ማለት ነው። ከዛ በመቀጠል አውሮፕላኑም ከወትሮ ልጆች ያለ እንቅስቃሴ ጀመረ። እንደ ተርቢላንስ አይነት ነገር እንደዛ መንቀሳቀስ ሲጀምር ያኔ በቃ ሁላችንም መደንገጥ ጀመርን ማለት ነው።
በአውሮፕላኑ ውስጥ ጢስ መታየት የጀመረው ለበረራ በተነሱ ከ12ኛው ደቂቃ አንስቶ እንደነበር አቶ ብሩክ ገልጸው ሁሉም እንደ የእምነቱ ሲጸልይ የሚያለቅሱና የሚጮሁም ነበሩ ብሏል።
ረዥም ሰዓት አየር ላይ ይህንን ተርቢላንስ ሲያስተናግድ ነው የቆየው ዜ ማለት ነው። ጢሱም ደግሞ እጅግ እየጨመረ መታየት ከቅተን ድረስ በጣም በሚያስፈራ ሁኔታ በዛ ሌንስችቱ። በዚህ ሁሉ መሀል ግን የተለየ የማረጋጊያ መልእክት ከካፒቴኑም ቢሆን ከበረራ አስተናጋጆች ሊመጣ ጥቂት የተሻለ ነው ብዬ አስባለሁ። በሰዓት ከኋላ በቃ ዝምታውም ሲበዛ ነገር ሁሉ ከቁጥጥር ውጭ ሆነ።
ከአስር ቀናት በኋላ ጋብቻ እንደሚፈጽሙ የተናገሩት አቶ ብሩክ በጢስ ከመታፈን በተጨማሪም አውሮፕላኑ በመንገጫገጩ እርሳቸውን ጨምሮ ተሳፋሪዎች በእጅጉ ተጨንቀው እንደነበር ተናግሯል።
እጅግ በጣም ይጮሃል፣ እጅግ በጣም ያለቅሳል፣ ማድረገው ነገር ግራ ይገባል፣ ጩቤ እጅግ በጣም ይጨምራል። በዛ መሀል አየር መሳቢያችን ብሉ ወደቀ ማለት ነው ለሁላችንም ኢመርጀንሲ። ያ ደግሞ ይበልጥ እስክር የፈጠረ እየሆነ ነው እየወደቀ ነው እንዲ የሚሉ ድንጋጤ ፈጠረ። ያምንም ካፒቴኑ ጎበዝ ይመስለኛል ያለውን ነገር ተቆጣጥሮ ክሪምን ለማሳረፍ ችሏል።
አቶ መኮንን አለማየሁ የተባሉ ሌላኛው ተጓዥም በረራው ከተጀመረ ከጥቂት ደቂቃዎች በኋላ ጢስ መሰል ነገር ማየታቸውና ይጠፋል ብሎ ቢጠብቁም የተባባሰ በመሄዱም ተሳፋሪዎች እርስ በርስ ለመታየት ተቸግረን ነበር ሲሉ የመታፈን ሁኔታውን አስረድተዋል።
ሰው ሁሉን ከአጠገብ ያለውን ራሱ ለማየት በጣም የሚከብድ ሁኔታ ላይ ነበረ። በጣም ጭስ ከመታፈኑ የተነሳ ማለት ነው። በዛ ሰዓት ላይ ምንም ማድረግ አይቻልም። ሁሉም ሰው እየጮኸ ነው፣ የሚያለቅስ አለ። በዛ ሰዓት እንደ ድንገት ኦክሲጅን ለቀቁልን። የኦክሲጅን ማክስ ማለት ነው። እሷን ነው አፋችን ላይ አድርገን በሱ ነበር ስንተነፍስ የነበረው። መካከል ላይ ሲደርስ ደግሞ ተንገጫገጨ፣ መቀም የወድቅ ነበር የሚመስለው እና ሁሉም ተስፋ ቆርጦ ነበረ። በዛ ሰዓት ድንጋጤውን ለማጥፋት የተደረገ ጥረትም አልነበረም። ከካፕቴኑ ምንም የተነገረ ነገር የለም በማይቁ።
ጢሱ በምን ምክንያትና ከየት አቅጣጫ እንደተፈጠረ እንዳላወቁ የተናገሩት አቶ ብሩክ ሰዎች በድንጋጤ ተውጠው ስልክ ለመደወል ሲሞክሩ ፎቶ ሲያነሱና ተንቀሳቃሽ ምስል ሲቀርጹ እንደነበር አብራርተዋል። በማህበራዊ የመገናኛ አውታሮች የተዘዋወረ የሚገኘው ምስልም በኢቲ 154 በተመዘገበው የኢትዮጵያ አየር መንገድ አውሮፕላን በረራ ውስጥ ጢስ ሲፈጠር የተቀረጸ መሆኑን ማረጋግጧል። ጢሱ በመባባሱ መታፈናቸውና አጋዥ የመተንፈሻ መሳሪያ ተከፍቶላቸው በዚያ አጋዥነት እየተነፈስን ቦሌ ዓለም አቀፍ አየር ማረፊያ ደርሰናል ሲሉ አቶ መኮንን ገልጿል።
ብዙዎች ያላ ስሜት ነበር ሁሉም የተሰማው በርግጥ የኔንም በነገረ በጣም ተዘበራቀ ደንግጬ ነበር። ለከ ከመደንገጤ የተነሳ ውስጥ ምንም አልመሰለኝ በርግጥ ግን መደንገጤን ራሱ ያወቁት መሬት ላይ ከወረድን በኋላ ነው። ከወረድን በኋላ አቶሎ ብሎ ወደ ባስ ነው ያስገባ ማንንም ያረጋጋን የለም።
ይሁን እንጂ ከሐዋሳ ከረፋዱ 4 ሰዓት ተኩል በኋላ የተነሳው አውሮፕላን በአዲስ አበባ ቦሌም ዓለም አቀፍ አውሮፕላን ማረፊያ በተመደበለት የመንገደኞች ማስተናገጃ በር ያለምንም እክል ማረፉን የኢትዮጵያ አየር መንገድ አስታውቋል። መንገደኞችም ሁሉም ፕሮቶኮሎች እንደተጠበቁም ከአውሮፕላኑ ላይ መውረዳቸውን ትናንት ባወጣው አጭር መግለጫ አስታውቀው አየር መንገዱም ለተፈጠረው ክስተት ደንበኞችን ይቅርታ ጠይቋል። አቶ መኮንን በበረራ ቁጥር ኢቲ 154 የተመዘገበው አውሮፕላኑም ሙሉ ተሳፋሪ ጭኖ ነበር ብሏል።
ከዚህ በፊት ገጥሞህ ያውቃል? የኢትዮጵያ አየር መንገድ አዘውትረህ የምትጠቀም ከሆነ
በርግጥ እንደዚህ አይነት ነገር ከዚህ በፊት ገጥሞኝ አያውቅም።
አቶ ብሩክ በሰላም ካረፉ በኋላም ፈጣሪን አመስግናናል ሲሉ ኢፎይታቸውን ገልጿል።
አንዳንዴ መቼስ የአደጋ ቀላል የሚባል የለም። ስፔሻሊ የፕሌን ሲሆን አሁን ዝቅ ብለናል ከዚህ ቢወርቅ ሲያልኩ ልክ ጎማው መሬት ሲመካ በመንደርደሪያው ላይ መቀዝቀዝ ሲጀምር ይህ ደስታ ነው የተሰማኝ። ፈጣሪንም እጅግ አድርጌ ያመሰገንኩት እና በጣም ደስተኛ ነበርኩ።
ለማን ደወልክ መጀመሪያ? ከዛ ወርደ አሁን በቅርቡ ለምታገባት እጮኛህ ነው ወይስ ሌላ ሰው?
በእርግጥም ለእሷ ነው የደወልኩት መጀመሪያ ላይ። እግዚአብሔር ይመስገን በሰላም ደርሰናል፣ በሰላም አርከናል፣ ቀልጠን ነበረ አውሮፕላኑ ጨሰ ምናምን ብዬ ሳወራ አሁን ለማንም ሰው ቀልድ ነው የሚመስለው። በቃ የነበረውን ቪዲዮ ነው መላክ የጀመርኩት። ቪዲዮውን ከላኩ በኋላ እንደ አዲስ ከእንደገና መላቀስ እና ምናምን ነበረው።
ምን ያህል ሰው ነበረ በአውሮፕላኑ ውስጥ?
ለነ የሚገርሙ ክፍት ወንበር አላየውም። አውሮፕላኑ መሳን የሚችለውን አቅም ይሏል።
የአሜሪካ ድምፅ በአውሮፕላኑ የተነሳውን ጢስ መንስኤ ለማወቅና ዝርዝር መረጃዎችን ለማግኘት ለኢትዮጵያ አየር መንገድ በኢሜይል ያቀረበው ጥያቄ ይህ ዘገባ ሲጠናቀረበት ድረስ ምላሽ አላገኘም። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም።
ዮናታን ዘብዴዎስን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት። በሰሜን ጎንደር ዞን ከሚገኙ የኩመርና አውላላ መጠለያ ጣቢያዎች ከ1000 በላይ የሱዳን ስደተኞች ለቀው መውጣታቸው ተገለጸ። በመጠለያ ጣቢያው ተጠልለው የሚገኙ ኤርትራውያን ስደተኞች ለአሜሪካ ድምፅ በሰጡት ቃለ መጠይቅ ባለፈው ሳምንት ረቡዕ ባጋጠመው የጸጥታ ችግር ምክንያት ሱዳናዊ ስደተኞች ከመጠለያ ጣቢያዎቹ መውጣታቸውን ተናግረዋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም በስደተኞቹ ላይ ያጋጠመውን የጸጥታ ችግር የሚመለከት መረጃ እንደደረሰው ገልጾ ጉዳዩን እያጣራሁ ነው ብሏል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህጻሩ ዩኤንኤችሲአር በበኩሉ በኩመርና አውላላ የመጠለያ ጣቢያዎች ከ1300 በላይ የሱዳን ስደተኞች ለቀው መውጣታቸውን አስታውቋል። በመጠለያ ጣቢያዎቹ አካባቢ ያለው የጸጥታ ችግርም እንደሚያሳስበው ትናንት ባወጣው መግለጫ ላይ ገልጿል። ገብረ ሚካኤል ገብረ መድህን የዚህን ጉዳይ ዝርዝር ይዟል።
ባለፈው ሳምንት ረቡዕ ሚያዝያ 23 ቀን 2016 ዓ.ም በአማራ ክልል ሰሜን ጎንደር ዞን በሚገኘው የኩመር ስደተኞች መጠለያ ጣቢያ ላይ ማንነታቸው እንዳልተለየ በስደተኞቹ የተነገረው ታጣቂዎች ተኩስ መክፈታቸውን ተከትሎ ጥቃቱ ያሰጋቸው ከ1000 ያላነሱ ሱዳናውያን ስደተኞች ለቀው እንደወጡ በጣቢያው የሚኖሩ ኤርትራውያን ስደተኞች ለአሜሪካ ድምፅ ተናግረዋል። ለደህንነታቸው በመስጋት ማንነታቸው እንዳይገለጽ የጠየቁን አንድ ስደተኛ የኩመር መጠለያ ጣቢያ የሱዳንና የኤርትራ ስደተኞች የሚኖሩበት መሆኑን ጠቅሰው በታጣቂዎች ተፈጸመ በተባለው ጥቃት በመጠለያ ድንኳኖቹ ላይ ጉዳት መድረሱን አመልክተዋል።
አብቲ ስግር ናይ ትሩባ ሆይኖም
ተኩስ የከፈቱት ከመጠለያ ጣቢያው አጠገብ ባለ የወንዝ ዳር ሆነው ነው። በርካታ ጥይት ተኩሰዋል። ችግሩ ያጋጠመው በጨለማ ስለሆነና ለደህንነታችንም በመፍራት ወጥተን ለማየት አልቻልንም። ተኩሱ እስኪቆም ድረስ በድንኳኖቻችን ውስጥ ተደብቀን ቆየን። በነገታው ስናይ ግን ተኩሱ በነበረበት አካባቢ ያሉት የመጠለያ ድንኳኖች በጥይት ተበሳስተው ወንፊት ሆነዋል።
በሰዎች ላይ የደረሰ ጉዳትና የንብረት ዘረፋ ስለማጋጠሙ ያልጠቀሱት አስተያየት ሰጪው በታጣቂዎች ተፈጸመ የተባለውን ጥቃት ተከትሎ በሺዎች የሚቆጠሩ የሱዳን ስደተኞች ከመጠለያ ጣቢያው ለቀው መውጣታቸውን ገልጸዋል።
የተወሰኑት ወደ ጎንደር እንሄዳለን ብለው ነው የወጡት። ሆኖም በጉዟቸው ላይ ሰራዊቱ አስቁሟቸዋል። እስካሁን እዚያው ናቸው። ጥያቄያቸው ኢንተርኔት ወዳለበት፣ ድምጻችን ወደሚሰማበት፣ መብታችን ወደሚከበርበት ቦታ ውሰዱን የሚል ነው። ወደ ሌላ ቦታ አዛውሩን አለም ወደ ሀገራችን መልሱን ይላሉ።
የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በመህጻሩ UNHCR ትላንት ማክሰኞ ባወጣው መግለጫ የጸጥታ ችግርና የአገልግሎት እጥረት ገጥሞናል በሚል ከኩመራ ጠገብ ከሚገኘው የአውላላ መጠለያ ጣቢያ 1000 የሱዳን ስደተኞች ለቀው በመውጣት ከመተማ ወደ ጎንደር በሚወስደው መንገድ ላይ ማረፋቸውን ገልጸዋል። ከኩመር መጠለያ ጣቢያም ከ300 በላይ ስደተኞች ለቀው መውጣታቸውንና በአካባቢው በሚገኝ አንድ የፌደራል ፖሊስ ጣቢያ መጠለላቸውን አስታውቀዋል። የስደተኞች ተቋሙ ከኢትዮጵያ መንግስት ባለስልጣናት ጋር በመሆን የጸጥታ ችግሩን ለመፍታት እንደሚሰራ ለስደተኞቹ እንደገለጸላቸውም አብራርቷል። ከነርሱ ጋር በተደረገው ውይይትም የተወሰኑ ስደተኞች ወደ መጠለያ ጣቢያዎቹ ሲመለሱ፣ አብዛኞቹ ግን አሁንም እንዳልተመለሱ አመልክቷል። በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡት የኢትዮጵያ ሰብአዊ መብቶች ኮሚሽን የሥራ ባልደረባ እንጉዳይ መስቀሌ በመጠለያ ጣቢያዎቹ ስላጋጠመው ነገር ሰምተናል፣ ጉዳዩን እየተከታተልነው እንገኛለን ብለዋል።
እነዚህ መጠለያዎች በቂ አገልግሎት እንደማይሰጥና ከዚህ የተነሳ በተለይ ደግሞ ከምግብ ጋር ከጤና ጋር እንዲሁም ደግሞ ከሌሎች ማህበራዊ አገልግሎቶች ጋር በተገናኘ ችግር ውስጥ እንደወደቁ ያስረዱ ሲሆን በተጨማሪ ደግሞ በአካባቢው እየተበራከተ የመጣው የወንጀል በተለይ ደግሞ ስደተኞች ላይ ያነጣጠረ ዝርፊያ፣ ስርቆት እንዲሁም ደግሞ እርከታዎች ደህንነታቸውን አደጋ ላይ መጣላቸውን በማስረዳት የመጠለያ ጣቢያ ለቀው እየተሰደዱ እንደሆነ ለኮሚሽኑ ቅሬታቸውን አቅርበዋል።
በኩመር የስደተኞች መጠለያ ጣቢያ ላይ ጥቃት ሲሰነዘር የአሁኑ የመጀመሪያው እንዳልሆነ የገለጹት የመጀመሪያው አስተያየት ሰጪ ከዚህ ቀደምም ተደጋጋሚ ጥቃቶች መፈጸማቸውን አስታውሰዋል። በጥቃቶቹም ንብረት እንደተዘረፈ፣ 4 ኤርትራውያን በጥይት እንደቆሰሉና አንድ ሰው ደግሞ መገደሉን ገልጸዋል። በመጠለያ ጣቢያዎች አካባቢ ያለው የጸጥታ ችግር እንደሚያሳስበው በትላንቱ መግለጫ ያመለከተው UNHCR ይኸው ችግር ዘላቂ መፍትሄ እንዲያገኝ ባለስልጣናትን መወትወቴን እቀጥላለሁ ብለዋል። ስደተኞቹ ያለባቸውን የአገልግሎት እጥረት ለመቅረፍ እንደሚሰራም አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። እኛ ባለንበት ዋሽንግተን ዲሲ ከቀኑ 8 ሰዓት ከ28 ደቂቃ ላይ እንገኛለን። ኢትዮጵያ ላይ አሁን ከምሽቱ 3 ሰዓት ከ28 ደቂቃ ነው። በዚሁ ወደዚህ ወደ አሜሪካ ወደሚመለሰን ዘገባ እንሻገር። እስራኤልና የጋዛ ጦርነትን አያያዝ በሚመለከት በዩናይትድ ስቴትስ ኮሌጅ ተማሪዎች የቀጠለውን ተቃውሞ ዓለም ባንክሮ እየተከታተለው ነው። የተቃውሞ ሰልፎቹ የተማሪዎችን መታሰር ጨምሮ ከዓለም ዙሪያ በሰፊው የተለያየ አስተያየት እየተሰጠበት ነው። ተቃዋሚ ሰልፈኞቹን አኩርታችሁናል፣ አብረናችሁነን የሚሉ ያሉ ሲሆን በሌላ በኩል ደግሞ ስጋታቸውን የሚገልጹና የሚያወግዙም አሉ። የቪኦኤ ዲፕሎማሲ ጉዳዮች ከፍተኛ ዘጋቢ ሲንዲ ሴይን ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የላከችውን ዘገባ ቆንጅታ እያቀናብረዋለች።
በአሜሪካ ዙሪያ እየተስፋፋ ያለው የፍልስጤማውያን ድጋፍ እንቅስቃሴ የተጀመረበት የኒውዮርኩ ኮሎምቢያ ዩኒቨርሲቲ ተማሪዎች ዩኒቨርሲቲዎቻቸው ከእስራኤል ጋር ግንኙነት ባላቸው ኩባንያዎች ውስጥ የተመደቡ መዋለ ንዋዮቻቸውን በይፋ እንዲያሳውቁና እንዲያወጡ በመጠየቅ ላይ ናቸው። በተጨማሪም ዩናይትድ ስቴትስ ለእስራኤል የጦር መሳሪያ እርዳታ መላኳን እንድታቆም ጠይቀዋል። የአሜሪካው የተማሪዎች ተቃውሞ ወደ ሌሎች የዓለም አካባቢዎች እየተስፋፋ ሲሆን ትናንት ማክሰኞ ጀርመን በሚገኘው በርሊንስ ፍሪ ዩኒቨርሲቲ የተቃውሞ ሰልፍ ተካሂዷል። ጀርመን፣ ፈረንሳይ፣ እንግሊዝ እንዲሁም ጋዛ የሚገኙ ተማሪዎች የአሜሪካ ተማሪዎች ለያዙት እንቅስቃሴ አድናቆታቸውን እየገለጹ ናቸው። ኢራን በበኩሏ በአንዳንዶቹ የዩናይትድ ስቴትስ ዩኒቨርሲቲዎች ፖሊሶች ተቃዋሚዎችን ለመበተን የወሰዱትን እርምጃ ነቅፋለች። የኢራን መንፈሳዊ መሪ አያቶላ አሊ ሐሚኒ በኤክስ ገጻቸው ለተማሪዎቹ ያላቸውን ድጋፍ ገልጸዋል። የመካከለኛው ምስራቅ ተቋም አባል የሆኑት አሌክስ ቫታንካ እንዲህ ሲሉ አስተያየታቸውን ሰጥተውበታል።
Some of the key adversaries of the United States around the world, the likes of Russia.
ባለም ዙሪያ እንደ ሩሲያ፣ ቻይና እና ኢራን ያሉ አንዳንድ ዋና ዋና ዩናይትድ ስቴትስ ባላንጣዎች ይህንን የተቃውሞ እንቅስቃሴ ገፋ አድርገው ስለ አሜሪካ ዲሞክራሲ ጤናማነት አሜሪካ እውን ነኝ የምትለው ነች ወይ የሚል መሰረታዊ ጥያቄ ለማንሳት ይጠቀሙበታል።
አንድ ኢራን የሚገኝ ዩኒቨርሲቲ ከዩኒቨርሲቲያቸው የሚባረሩ ተማሪዎችንና መምህራንን እኔ እቀበላቸዋለሁ ብሏል። የመካከለኛው ምስራቅ ተቋሙ አሌክስ ቫታንዳ ግን የአሜሪካ ኮሌጆች ተማሪዎች ትኬት እየገዙ ግር ብለው ተሳፍረው ወደ ቴህራን ይሄዳሉ ብለው እንደማይጠብቁ ነው የገለጹት። በቺካጎ ዩኒቨርሲቲ ተባባሪ ፕሮፌሰሩ ፖል ፓስት በበኩላቸው ይህ ያሁኑ የተማሪዎች የተቃውሞ እንቅስቃሴ እንደ አውሮፓውያን የዘመን አቆጣጠር በ1960ዎቹ መጨረሻ በቪየትናም ጦርነት ላይ በስፋት የተቀጣጠለው የተማሪዎች ተቃውሞ በነበረበት ደረጃ ገዝፎ ይዘልቃል ብለው አይጠብቁም።
Even though these are organic and even though these are people who care deeply about this
እንቅስቃሴው ኮስ ተነሳሽነት የመጣ ተሳታፊዎችም ጉዳዩ በጥልቀት የሚያሳስባቸው ቢሆንም ለምሳሌ በቪየትናም ጦርነት የወታደር ምልመላ ጊዜ በነበረው ደረጃ የዩናይትድ ስቴትስን ህዝብ በስፋት የሚያንቀሳቅስ ትልቅ ጉዳይ የሚሆን አይደለም።
የቻይና መሪዎች የተማሪዎቹን የተቃውሞ እንቅስቃሴ በተመለከተ ምንም የተናገሩት ነገር የለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን መንግስት ተቃዋሚ ሰልፍ በጥብቅ ክልክል በሆነባት በቻይና በቅርቡ ባደረጉት ጉብኝት በአሜሪካ ዩኒቨርሲቲዎች እየተካሄደ ስላለው ተቃውሞ እንዲህ ሲሉ አድናቆት ሰጥተው ተናግረዋል።
And in our own country it's a hallmark of our democracy.
በእኛ ሀገር ዜጎቻችን አመለካከታቸውን፣ ስጋቶቻቸውንም ሆነ ቁጣቸውን በፈለጉበት ሰዓት ይገልጻሉ። ይህም የዲሞክራሲያችን መለያ ምልክቱ ነው።
ብሊንከን ይህንን ቢሉ ተቃዋሚ ሰልፈኞቹ ስለ ሐማስ ታጣቂዎች ምንም አለመናገራቸውን ግን ተችተዋል። ሐማስ በሲቪሉ ህዝብ ውስጥ መደበቁን ማቆም አለበት። ታጋቾቹን ይልቀቅ። ፍልስጤማውያንን ከሞት ለመጠበቅ ትጥቁን ማውረድ ይኖርበታል ብለዋል ብሊንከን።
ቆንጅታዬን አመሰግናለሁ። ቀጣዩ ዘገባም በዚህ በዩናይትድ ስቴትስ ያቆየናል። እንደ አውሮፓውያን አቆጣጠር በ2024 ለሚካሄደው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ዘመቻ እጩዎቹ ጆ ባይደን እና ዶናልድ ትራምፕ መራጮችን ለመሳብ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ እየተጠቀሙ ነው። የአሜሪካ ድምፅ ዘጋቢ ስካት ስተርንስ ለአሜሪካ ምርጫ ሂደት ውስጥ ማሽኖችን በማስተማር ስለሚሰሩ ስራዎች አጠናቅሮ ያደረሰንን ዘገባ ስመኝሽ ቆይታ ሰማናለች።
በፖለቲካ ምርጫ ዘመቻዎች ወቅት መራጮችን በተሻለ ሁኔታ ኢላማ ለማድረግ ጽሑፍ፣ ምስል፣ ድምጽና የተለያዩ ይዘቶችን ማቀናበር የሚችለው ጄነሬቲቭ ሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ በፖለቲካ ምህዳር ውስጥ ትልቅ ለውጥ እየፈጠረ ነው። ስካት ባቧ ብሬነን በሰሜን ካሮላይና ዩኒቨርሲቲ መምህር ሲሆኑ በኢንተርኔት ላይ የሚለቀቅ የተሳሳተ መረጃና የፖለቲካ ማስታወቂያዎችን ይከታተላሉ።
The models are getting better very rapidly.
አይነቶቹ በጣም በፍጥነት እየተሻሻሉ ነው። በየሳምንቱ ቀደም ሲል ከነበረው ሞዴል በጣም የተሻለ አዲስ ሞዴል የሚያወጣ አይነት ስሜት አለው።
እነዚህ ሞዴሎች በብሔራዊ ደረጃም ሆነ በአካባቢ ለሚደረጉ የምርጫ ዘመቻዎች ከፍተኛ ጥቅም ያላቸው መሳሪያዎች መሆናቸውን የፖለቲካ ስልት ባለሙያ የሆኑት Betsy Hoover ያስረዳሉ።
Think about the campaign that does not have digital staff at all.
ዲጂታል እውቀት ያላቸው ሰራተኞች የሌለው ዘመቻ አስቡ። ያ ማለት በዲጂታል የሚሰራጭ ይዘት የላቸውም ማለት ነው። ጄነሬቲቭ ሰው ሰራሽ ልህቀት ግን እነዚህ ይዘቶች እንዲኖሯቸው ማድረግ ብቻ ሳይሆን ከፈለጉ ጠንካራ መልእክቶችን እንዲያስተላልፉም ጭምር ማገዝ ይችላል። ወይም ደግሞ አንድ በጣም ከፍተኛ የገንዘብ ድጋፍ ካለው ባለስልጣን ጋራ የሚወዳደር ተፎካካሪን አስቡ። ሰው ሰራሽ ልህቀት በዚህ አይነት ምርጫ ዘመቻ ውስጥም ትልቅ ሚና አለው።
የሁቨር ኩባንያ ለዲሞክራት ፓርቲና ግራ ዘመም አላማ ላላቸው ቴክኖሎጂዎችን ለማዳበር የገንዘብ ድጋፍ ያደርጋል። ለፖለቲካ አላማ በሚደረገው ማሽኖችን የማስተማር ሂደት ውስጥ ዋናው ቁልፍ ነገር በትክክለኛው መንገድ ማድረግ መሆኑን ነው ሁቨርም ይገልጹት።
I don't really know exactly what every Republican campaign would say their standards are, but I do know that Democrats have.
እያንዳንዱ የሪፐብሊካን ዘመቻ መለኪያዎች ደረጃቸው ምንድነው እንደሚሉ አላውቅም። ነገር ግን ለዴሞክራቶች እነዚህን አዳዲስ ቴክኖሎጂዎች እንዴት ጥቅም ላይ እንደምናውል የተቀመጠ ከፍተኛ መመዘኛ እንዳላውቃለሁ። ስለዚህ እነዚህን ሰው ሰራሽ ለህቀቶች ከስነ ምግባርና ኃላፊነት ከተሞላበት አጠቃቀም ውጪ ለሌላ ምግባር ይውላል ብዬ አልጨነቅም።
እንደ አውሮፓውያን አቆጣጠር በ2016 የትራምፕ ምርጫ ዘመቻ ከዚህ በፊት ታይቶ በማያውቅ ሁኔታ የማህበራዊ ሚዲያ ማስታወቂያዎችን በመጠቀም ግለሰቦችን በከፍተኛ ሁኔታ ኢላማ ያደረጉ መልእክቶችን አስተላልፏል። ስዊንግ ግዛት በሚባሉት በተለያየ ጊዜ ለዲሞክራትና ለሪፐብሊካን ፓርቲዎች ድምጽ በመስጠት የሚታወቁ ግዛቶች የሚኖሩ መራጮችን ኢላማ ለማድረግም ከእንግሊዙ የመረጃ አሰባሳቢ ተቋም ካምብሪጅ አናላይቲካ ጋርም ሰርተው ነበር። ብራድ ፓሴል በወቅቱ የምርጫ ዘመቻው የመረጃና ዲጂታል ስራዎች ዋና አማካሪ ነበሩ። እንደ አውሮፓውያን አቆጣጠር በ2024 ደግሞ ኒውክሊየስ ካምፔን የተሰኘው ድርጅታቸው የትራምፕን ድህረ ገጽ ይቆጣጠራል። ፓሴል በዚህ ዓመት መጀመሪያ ላይ በወግ አጥባቂው ፍሪደም ፌስት ጉባኤ ላይ ባደረጉት ንግግር ሰው ሰራሽ ልህቀት የመራጮችን መረጃ በመመርመር ግለሰቦችን ኢላማ ያደረጉ ጅምላ የጽሁፍና የኢሜይል መልእክቶችን መፍጠርና ያልተወሰዱ ድምጽ መስጫ ካርዶችን የሚወስዱ ሰራተኞችን በክፍያ ማሰማራት እንደሚችል አስረድተዋል።
You're going to be able to have this running for office on your cell phone.
በጥቂት አመታት ውስጥ በስልካችሁ ብቻ ተጠቅማችሁ ለምርጫ መወዳደር ትችላላችሁ። ሰው ሰራሽ ልህቀት ያዘጋጀው መግለጫ የምርጫ ዘመቻ ኢሜሎችን የሚያዘጋጅ ገንዘብ የሚያሰባስብ ቴክኖሎጂ ሁሉም በስልካችሁ ላይ ይኖራል። ሁሉም የተዘጋጀው ለእናንተ ነው።
የምርጫ ዘመቻዎቹ ብቻ አይደሉም። የአሜሪካ ፕሬስ ተቋምና አሶሺየትድ ፕሬስ በጋራ ያደረጉት ጥናት እንደሚያሳየው 42 ከመቶ የሚሆኑ አሜሪካውያን መራጮች የዜና ማሰራጫ ተቋማትም በዚህ የምርጫ ዘመቻ ወቅት ሰው ሰራሽ ልህቀትን በመጠቀም ዜናዎችንና መረጃዎችን ሊፈጥሩ ይችላሉ የሚል ስጋት እንዳላቸው አመልክተዋል። በስካት ስተርንስ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽና አመሰግናለሁ። ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅን የረቡዕ ምሽት ስርጭትን ነው። የመጀመሪያው ምዕራፍ ስርጭታችንን ጨርሰን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የመጀመሪያው መሰናዶው የኢሮብና ጉሎ መህዳ ነዋሪዎችን አቤቱታ ይመለከታል። ዜግነታቸውን በኃይል እንዲቀይሩ እየተገደዱ እንደሆነ የገለጹ የኢትዮጵያና የኤርትራ ዋሳኝ ወረዳዋ ነዋሪዎች በስጋት የተሞላ ህይወት በመምራት ላይ እንዳሉ ይናገራሉ። የኢትዮጵያ መከላከያ ሰራዊት ከትግራይ መስራቃዊ ዞን ወረዳዎች መውጣቱ ህዝቡን ከፍተኛ ፍርሃት ውስጥ እንደከተተው የሚያስረዱ ነዋሪዎችና አስተዳዳሪዎች ኤርትራውያን እንድንሆን በኃይል እየተገደድን ነው ሲሉ አመላክተዋል። ገብረ ገብረ መድን የጉሎ መህዳና የሮብ ወረዳ አስተዳዳሪዎችና ነዋሪዎችን አነጋግረው እንዲሁም የሁለቱ ሀገራት መንግስታት የሰጧቸውን መግለጫዎች የአካባቢው ዕውቀት ካላቸው ተንታኞች ጋር አገናዝቦ ተከታዩን ዘገባ አጠናክረዋል።
የኤርትራ ሰራዊት እንደተቆጣጠረው በሚነገረው የትግራይ ክልል ምስራቃዊ ዞን ኢሮብና ጉሎ መህዳ ወረዳዎች 3 ቀበሌዎች የሚገኙ ኢትዮጵያውያን ዜግነታቸው እንዲቀይሩ ጫና እየተደረገባቸው እንደሆነ የጉሎ መህዳ ወረዳ አስተዳደር አስታወቀ። የአሜሪካ ድምጽ አናገራቸው አቶ ሀፍቶም ባራኺ የጉሎ መህዳ ወረዳ ዋና አስተዳዳሪ ናቸው።
ለካተን አልቁጥጥር ዘለዋ
የኤርትራ ወታደሮች ከተቆጣጠሯቸው 6 የወረዳው ቀበሌዎች በተለይ በ3ቱ እናንተ ወደዚህ ናችሁ እያሉ የማስገደድ ነገር አለ። ቀበሌዎቹ ማርታ አዲስ፣ ተስፋና አዲስ ዓለም ይባላሉ። በአልጀርሱ ስምምነት መሰረት የኛ ግዛት ስለሆኑ ኤርትራውያን ናችሁ፣ ኤርትራዊ የመሆን ግዴታ አለባችሁ፣ አንሆንም ካላችሁ ደግሞ ለቃችሁ መሄድ ትችላላችሁ እያሏቸው ነው።
ኢትዮጵያ መከላከያ ኃይል አባላት ከግንባሩ መውጣታቸውና የተወሰኑ ብቻ መቅረታቸውን የገለጹት ዋና አስተዳዳሪው አቶ ሀፍቶም የአካባቢውን ሰላምና ጸጥታ በሚመለከት አብረው እየሰሩ እንደሚገኙ ጠቅሰዋል። የኤርትራ ሰራዊት ከተቆጣጠረው የማርታ ቀበሌ ተፈናቅሎ አዲግራት ከተማ ውስጥ እንደሚገኝ የገለጸልን ሙሉ ለገሰ ከጥቅምት ወር 2013 ዓመተ ምህረት ጀምሮ ቀበሌዋ በኤርትራ ወታደር ተይዛ እንደምትገኝ አስታውሳል።
አብዛኛው ህዝብ ከ2013 ዓመተ ምህረት ጀምሮ ሁሉንም ነገር ትቶ ተፈናቅሏል። ገሚሱ በየትምህርት ቤቱ፣ ገሚሱ ደግሞ የትም ወድቆ በአስከፊ ሁኔታ ውስጥ እየኖረ ነው። በቀበሌዋ የተረፈውን ማህበረሰብ ደግሞ እየሰበሰቡ የትም እንዳትሄዱ እያሉት ይገኛሉ።
ሙሉ ለገሰ አያይዞም ተፈናቃዮች ወደ ቀደመ ኑሯቸው ለመመለስ ፍላጎት ቢኖራቸውም መሬቱን በኃይል ተቆጣጥረው ቦታው የኛ ነው በሚሉት የኤርትራ ኃይሎች ምክንያት ብዙ ተስፋ ይታየኝም ይላል። በዚህ የተስፋ እጦት ብዙ ወጣት እግሩ ወደ መራው እየፈለሰ ለህገወጥ ስደት እየተዳረገ እንደሚገኝ ያስረዳል። የኢሮብ ወረዳ ዋና አስተዳዳሪ አቶ ኢያሱ ምስግና ከ1990 ዓመተ ምህረት ጀምሮ ከ20 ዓመታት በላይ ሰላምም ጦርነትም በሌለበት ሆኖ ቆይቷል የሚሉት የኢሮብ ብሔረሰብ በ2013 ዓመተ ምህረት ባጋጠመው ጦርነት ደግሞ በከፍተኛ ችግር ውስጥ እንደሚገኝ አመልክተዋል።
ፍርቁት ህዝብ ምስ አብትህት ወራር ሰራዊት ኤርትራ ይዝ ነው።
ግማሹ ህዝብና ግማሹ ወረዳው በኤርትራ ሰራዊት ይዞታ ስር ይገኛል። ሁለት ቀበሌዎች ሙሉ በሙሉ በኤርትራ መንግስት ቁጥጥር ስር ናቸው። ሌሎች ሁለት ቀበሌዎች ደግሞ ኩሌታቸው በእነርሱ ስር ናቸው። ከአዲግራት ወደ ደውሃን የሚወስደው መንገድ ተዘግቶ ህዝባዊ አገልግሎትና ትራንስፖርት አያገኝም። አሁን ደግሞ የኤርትራ መንግስት ህዝቡን በአልጀርስ ስምምነት የኛ ናችሁ፣ ኤርትራውያን ናችሁ፣ ወደ ሳዋ ሄዳችሁ ትሰለጥናላችሁ፣ ካልሆነ ከዚህ ልቀቁ ብለው እያስፈራሯቸው ስለሆነ ወደ አዲስ ሽብር ውስጥ ከተውታል። ህዝቡ ቁጥሩ ቢያንስም የራሱ ባህልና ታሪክ ያለው 100% ትግራዋይ የሆነ ህዝብ ነው።
ህዝቡ የአልጀርስም ሆነ የፕሪቶሪያው ስምምነት ተግባር ላይ ውሎ ወደ ቀየው የመመለስ ፍላጎት እንዳለው ያመላከቱት አቶ ኢያሱ የኢትዮጵያ መከላከያ ኃይል አካባቢውን በመልቀቁ ግን ወደ አዲግራት እየተፈናቀለ ይገኛል ይላሉ።
የኢትዮጵያ ሰራዊት ውሑዳት ድሕሪቱ ናይ ፕሪቶሪያው
ከፕሪቶሪያው የሰላም ስምምነት በኋላ ድንበር እንዲጠብቅ የኢሮብ መሬት በሆነው አይጋ አካባቢ የተመደቡ የኢትዮጵያ ወታደሮች ነበሩ። እኛን ሳይነግሩን ተነስተው በመሄዳቸው ቦታው ክፍት ሆኗል። የኤርትራ ሰራዊት አባላት የኤርትራ ወታደሮች የነበሩበትን አካባቢና ሌላውንም ጨምረው ይዘዋል። አሁንም ተጨማሪ እንቅስቃሴ እያደረጉ ነው።
የሰላም እጦት፣ የወጣቶች ስደትና ረሃብ በቁጥር አነስተኛ የሆነውን የኢሮብ ብሔረሰብ እየተፈታተኑት እንደሚገኙ የገለጸው 12 አባላት ያሉት የተወላጆች ጊዜያዊ ኮሚቴም እንደ ጎሳ የመጥፋት አደጋ ፊት ለፊቱ ተጋርጦበታል በማለት አሳስበዋል። ጊዜያዊ ኮሚቴው ባለፉት ሳምንታት ከትግራይ ጊዜያዊ አስተዳደር ባለስልጣናት ጋር በመቀለ እንደተገናኘ፣ ባለፈው ሚያዝያ 11 ቀን 2016 ዓ.ም ደግሞ ከፌዴራል መንግስቱ ባለስልጣናት ጋር በአዲስ አበባ እንደተወያየ አስታውቋል። የጊዜያዊ ኮሚቴ አባል አቶ ወለማርያም በስርዓት የኢሮብ ህዝብ በዚያ መልክዓ ምድር መኖር ከጀመረበት ካለፉት 900 ዓመታት አንስቶ ታሪኩን፣ አስተዳደሩን፣ ቋንቋውንና ባህሉን ጠብቆ በኢትዮጵያዊነቱ የጸና ህዝብ ነው ይላሉ።
ምናይ ኢትዮጵያ
ከ2013 ዓመተ ምህረት ጀምሮ እንደ ህዝብ እየጠፋ ነው። የኤርትራ መንግስትም ሆነ የትግራይ ጊዜያዊ አስተዳደር እየመሩ ያሉት በጣም አነስተኛ ቦታዎችን ነው። ስለዚህ 80% ህዝብ መንግስት የለሽ ሆኖ በችግር ውስጥ እየኖረ ነው። ከፕሪቶሪያ የሰላም ስምምነት በኋላ መንገድ ባለመከፈቱ ዓለም አቀፍ የእርዳታ ድርጅቶች ወደ አካባቢው ሊደርሱ አልቻሉም። የውሃ አገልግሎት አያገኝም። ትምህርት፣ የጤና አገልግሎትና ባንክ የለም።
በህዝብ የተወከለው ጊዜያዊ ኮሚቴ ከመከላከያ ሚኒስትሩ ዶክተር አብርሃም በላይ ጋር ተገናኝቶ ስላቀረበው ጥያቄና ስለተሰጠው ምላሽ እንዲህ ሲሉ ያስረዳሉ።
የመከላከያ ሚኒስትሩ በቂ ጊዜ ሰጥተው ባመቻቹልን እድል ያለምንም ክልከላ ሀሳባችንን አቅርበንላቸዋል። ህዝቡ ካሉበት ችግሮች እንዲወጣ የቻልነውን ያህል እናደርጋለን ብለውናል። የድንበር ጉዳይን በተመለከተ ካርታ ላይ ምልክት ተደረገ እንጂ በመሬት ላይ ገና እንዳልተካከለ ነግረውናል። ምልክት የሚደረግበት ደረጃ ሲደረስ ግን የህዝቡን ታሪክና ፍላጎት ግምት ውስጥ ያስገባ፣ በተቻለ መጠን በስምምነት የሚያልቅበት አቅጣጫ እንደተያዘ ገልጸውልናል።
አቶ ለማርያም ለትግራይ ክልላዊ ጊዜያዊ አስተዳደር መንግስት፣ ለኢትዮጵያ ፌዴራል መንግስትና ለኤርትራ መንግስትም የሰላም ጥሪ አቅርበዋል። ህዝብ አልተጣላም መንግስታት የህዝቦቻቸውን ፍላጎት መስማት አለባቸው ያሉት አቶ ወለማርያም በኤርትራና በኢትዮጵያ መካከል የተካሄዱት ጦርነቶች ወጣቶች ያስፈጁ በመሆናቸው አሁንም ወደ ደም አፋሳሽ ጦርነት እንዳይገቡ ተማጽነዋል። የዩሮፕ ህዝብ በቁጥር አነስተኛ በመሆኑ ሁለት ቦታ ቢከፈል ህልውናው ያከትማል ሲሉ ስጋታቸው ጠቁመዋል። ከጉሎ መኸዳ ወረዳ የሚወለዱት የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ገብረኢየሱስ በኤክስ ማህበራዊ ትስስር ገጻቸው ያሰፈሩትና የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ያጋሩት መልእክት እንዲህ ይነበባል።
የጸጥታ ችግር ባለበትና ሰብአዊ ጉዳዮች በተለይም ጤናና የአመጋገብ ስርዓት እያሽቆለቆሉ ባሉባቸው በኢሮብና በዛላምበሳ ወረዳዎች ነዋሪ የሆኑ ህዝቦች በኤርትራ ኃይሎች ማንነታቸውን እንዲቀይሩ ማስገደድን ጨምሮ እየተዋከቡና እየተሸማቀቁ ይገኛሉ። የዜጎች መሰረታዊ መብቶች እስካልተረጋገጡና በነጻነት እንዲኖሩ እስካልተደረገ ድረስ ዘላቂ ሰላም ማምጣት አይቻልም።
ዶክተር ቴድሮስ ከዚህ መልእክታቸው ጋር አያይዘው ባጋሩት ቪዲዮ ላይ አንድ ስሙና ኃላፊነቱ ያልተገለጸ ኤርትራዊ በኢሮብ ነዋሪዎችን ሰብስቦ ኤርትራውያን መሆናቸውንና ለአገልግሎት ወደ ሳዋ ማሰልጠኛ መግባትን ጨምሮ ግዴታቸውን መፈጸም እንዳለባቸው በትዕዛዝ ቃል ሲነግራቸው ይሰማል። ቪዲዮው የትግራይ ቴሌቪዥን መለዩ ያለበት ቢሆንም በማን ተቀርጾ እንደወጣ ግን የአሜሪካ ድምፅ ለማረጋገጥ አልቻለም። ኤርትራ ሰራዊቷን በኢትዮጵያ ግዛት አስፍራለች በሚል ለሚሰነዘሩት ክሶች በብሪታንያና አየርላንድ የኤርትራ ኤምባሲ እንደ አውሮፓውያን አቆጣጠር የካቲት 28 ቀን 2024 በሰጠውና የኤርትራ ማስተዋቂያ ሚኒስቴር በይፋዊ ድረገጹ ባወጣው መግለጫ ውድቅ አድርጎታል። የኤርትራ ወታደሮች ትግራይ ውስጥ አሉ የሚባለው የውሸት ክስ ነው። ህወሓት ለ20 ዓመታት ያለ ህጋዊ መንገድ ተቆጣጥሮት የኖረው የኤርትራ ሉዓላዊ ግዛት የነበረ ነው ይላል መግለጫው። የኤርትራ መንግስት ሻባይት ዳካም በተሰኘው ድረገጹ እንደ አውሮፓውያን አቆጣጠር ሚያዝያ 12 ቀን 2024 ባስነበበው ጽሑፍ በኢትዮ ኤርትራ ድንበር ጉዳይ ያላለቀ ነገር እንዳለ አስመስለው የሚናገሩ ሞኞች አይጠፉም። የኢትዮ ኤርትራ ድንበር ግን ላንዴና ለመጨረሻ ጊዜ የመሬት መንቀጥቀጡ እንኳን በማይቀይረው አኳኋን ተመልክተዋል። የኢትዮ ኤርትራ የድንበር ኮሚሽን በፈረንጆች አቆጣጠር ህዳር 2007 ከ1000 ኪሎ ሜትር በላይ በተዘረጋ ድንበር ዝርዝር ነጥቦችን ለይቶ ስራውን ጨርሷል። ዛሬ የኢትዮ ኤርትራ ድንበር በዓለም ግልጽ የተቀመጠ በህጋዊ ሰነዶችና ዝርዝሩ የደመቀ ድንበር ነው ብለዋል። ባለፈው ሳምንት ለጋዜጠኞች መግለጫ ያሰጡት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢይ ተድላ የኢትዮ ኤርትራ ድንበር በኢትዮጵያ መንግስት እይታ ያለቀለት ጉዳይ ነው የሚልና በጦርነቱ ወቅት በሰሜን ትግራይ አካባቢዎች አሁንም በኤርትራ ወታደሮች ስለተያዙ ቦታዎች ተጠይቀው ተከታዩን ምላሽ ሰጥተዋል።
የኢትዮ ኤርትራ ድንበር ጉዳይ እንደዚሁም ደግሞ በሰሜን ትግራይ አካባቢ ኤርትራ ሰራዊት ተብሎ የተጠቀሰው በኢትዮጵያ መንግስት በኩል ከዚህ ቀደም በተለያዩ አግባቦች ክቡር ጠቅላይ ሚኒስትሩን ጨምሮ በፓርላማ ባደረጉት ማብራሪያ እንደዚሁም ደግሞ በቅርቡ ከተለያዩ የትግራይ ማህበረሰብ ተወካዮች ጋር ውይይት አድርገዋል። ሶ ያንን በተመለከተ አይ ቲንክ ጠቅላይ ሚኒስትሩ ያስቀመጡት አቅጣጫ ግልጽ ነው። በኤርትራ ሰራዊት የተያዙ የድንበር ጉዳዮች ካሉ በሚቋቋመው ኮሚቴ የሚያጣራው የሚሆን ነው። ሶ አይ ቲንክ ያንን ወደኋላ መለስ ብሎ መመልከት ተገቢ ይመስለኛል። ከዛ የተለየ ነገር የምንጀምረው የለም። አሁን
ባለፈው ወር ከትግራይ ክልል የህብረተሰብ ተወካዮች ጋር በአዲስ አበባ የተወያዩ ጠቅላይ ሚኒስትር አብይ አህመድ በኤርትራ ሰራዊት ተይዘው የሚገኙ አዋሳኝ አካባቢዎችን በሚመለከት ከተሳታፊዎች ለቀረቡ ጥያቄዎች እንዲህ መልሰዋል።
ኤርትራ መንግስት ጋር ተያይዞ ተያዘብን የሚለው መሬት በቅርቡ በነበረን ግምገማ አንስተውታል። ነጌታቸው ከእኛና ከትግራይ ክልል የጋራ ኮሚቴ ተቋቁሟል። ቦታዎቹ ሄዶ እንዲያይ ከአልጀርስ ስምምነት ውጭ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። ማንም የማንም ቦታ በኃይል ይዞ ለዘላለም መኖር አይችልም። እንዳንዋጋ፣ ዳግም ግጭት እንዳይፈጠር ትርፍ ነገር የተካሄደ ካለ አይተን ቦታውን ለይተን ኦፊሻሊ እነዚህ ጉዳዮች ይስተካከሉ ብለን በንግግር መልክ ልናበጅ እንችላለን።
ከኢሮብና ጉሎ መኸዳ ወረዳዎች ወጥቷል ስለተባሉ የኢትዮጵያ ወታደሮች በኤርትራ ኃይሎች ቁጥጥር ስር ባሉ ቀበሌዎች የሚኖሩ ኢትዮጵያውያን ማንነታቸው በግዳጅ እንዲለወጡ እየተደረጉ ነው በሚል ስለቀረበው ክስ ምላሽ ለማግኘት ለኢትዮጵያ መንግስት የኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉና ለመከላከያ ሚኒስትሩ ቃል አቀባይ ጌትነት አዳነ የእጅ ስልካቸው ላይ ደውለን ባለመነሳቱ ለማካተት አልቻልንም። በኢትዮጵያና ኤርትራ የድንበር ወረዳዎች ስላለው ወቅታዊ ሁኔታ የአካባቢ ጉዳይ ተንታኞች የሆኑትን በመቀለ ዩኒቨርሲቲ የፖለቲካል ሳይንስ መምህር መረሳ ጸሐይና በካናዳ ኩዊንስ ዩኒቨርሲቲ አስተማሪ ፕሮፌሰር አወቶን ለሚካኤል አናግረናል። የፖለቲካ ሳይንስ መምህሩ መረሳ ጸሐይ ለሁለት ዓመት የተካሄደው የኢትዮጵያና የኤርትራ ድንበር ጦርነት ባለፉት 20 ዓመታት የሁለቱንም ህዝቦች ህልውና ለአደጋ የዳረገ እንደነበር በማስታወስ እንዲህ ይላሉ።
የአልጀርስ ስምምነት በሚገባ ባለመተርጎሙ የሁለቱ አገራት የድንበር አካባቢዎች ለ20 ዓመታት ሰላምም ጦርነትም በሌለበት ሁኔታ ቆይተዋል። እንደ አውሮፓ አቆጣጠር በ2018 ደግሞ ከኢትዮጵያ ፌዴራል መንግስት ጋር በመተባበር ትግራይ ላይ ጦርነት ተካሄደ። ይህም አካባቢው በጸጥታና በፖለቲካ ችግር አዙሪት ውስጥ እንዳለና ይህም በየጊዜው ሊፈነዳ እንደሚችል ያሳያል። በሌላ ወገን ደግሞ የትግራይ ግዛት በኤርትራ ኃይሎች ተይዞ ይገኛል። በአልጀርሱ ስምምነት የሁለቱ አገራት ድንበር በካርታ ላይ ተሰምሮ መሬት ላይ ምልክት እንዲደረግ ቢያዝም ሁለቱም ሊፈቱት አልቻሉም። ከዚህ ረጅም ጊዜ በኋላ የሁለቱን ህዝቦች ህልውና ብቻ ሳይሆን የምስራቅ አፍሪካን ጂኦፖለቲካዊ ቀውስ የሚያባብስና በኃይል ላይ የተመሰረተ የቆዩትንም ህጋዊ ካርታዎች ሊቀይር የሚችል ትርጉም ያለው ሁኔታ ነው እያየን ያለነው።
ለዘላቂ መፍትሄውም ከኤርትራና ከኢትዮጵያ መንግስታት የዘለለ አዲስ የመፍትሄ ሐሳብ በአዲስ አስተሳሰብ መሻት እንደሚያስፈልግ የፖለቲካ ሳይንስ መምህሩ መረሳ ጸሐይ ጠቁመዋል። ኤርትራዊ የኩዊንስ ዩኒቨርሲቲ መምህር ፕሮፌሰር አወቶን ለሚካኤል በድንበር አካባቢ ስላለው ሁኔታ የሚሉት አላቸው።
አካባቢውን እንዳይረጋጋ ያደረገው ቀጣይ ፖለቲካዊና ጸጥታዊ ሁኔታ እንዳለ ይሰማኛል። እንደ አዲስ የተሰሙ ሁለት ጉዳዮች አሉ። እኒህም አንድ መካከለኛ የሚባል የኤርትራ ሰራዊት አዛዥ የሮብን ህዝብ ሰብስቦ የተናገረው እንዲሁም አቶ ገብሩ አስራትን ጨምሮ በትግራይ ፖለቲካዊና ማህበራዊ ህይወት ክብደት ያላቸው ሰዎች ያሉበት የአልጀርስን ስምምነት አፈጻጸም የገመገሙበት ንግግር ናቸው። ያለመረጋጋት ሁኔታው ወዴት አቅጣጫ እየሄደ እንደሆነ ሁለቱም ወንድማማች ህዝቦች የሚያውቁት ነገር የላቸውም። ይህ ከሚፈጥረው ስጋት በተጨማሪ የፕሪቶሪያው ስምምነት የተኩስ ድምጽ ከማስቆም በስተቀር ባንዱም ይዘቱ አልተሟላም። በድምሩ አካባቢው ባልተረጋጋና በአሳሳቢ ሁኔታ ውስጥ ነው የሚገኘው።
ህዝቡ እርስ በርሱ የሚቀራረብና የሚተዋወቅ መሆኑን ያስገነዘቡት ምሁራኑ ቀዋሚና ነዋሪ ሰላም በሚፈጠርበት ሁኔታ ላይ መስራት እንደሚያስፈልግ ይመክራሉ። እንደ ዓለም አቀፍ ህግ ደግሞ ኤርትራና ኢትዮጵያ እንደ ሁለት ሉዓላዊ ሀገራት ሳያመነቱ መሬት ላይ ምልክት ማስቀመጥ አለባቸው ይላሉ። ኢትዮጵያ በትግራይ ክልል ተቀስቅሶ በአማራና በአፋር ክልሎች የተስፋፋውን የሁለት ዓመት ደም አፋሳሽ ጦርነት በፕሪቶሪያው ግጭትን በዘላቂነት የማቆም የሰላም ስምምነት ብትሻገርም ኤርትራ በጦርነቱ በመሳተፏና ከኢትዮጵያ ጋር የሚያዋስኗት የትግራይ ክልል ወረዳዎች በኩል መፍትሄ ያላገኙ ችግሮች በመኖራቸው ስጋቶች እንደቀጠሉ ናቸው። የኤርትራ ወታደሮች ከያዟቸው የኢትዮጵያ ግዛቶች እንዲወጡ ዩናይትድ ስቴትስ መንግስትና የተባበሩት መንግስታት ድርጅት የሚገኙባቸው ዓለም አቀፍ የሰብአዊ መብት ተሟጋቾች ቀደም ሲል ጥሪ ሲያቀርቡ ቆይተዋል። ለአሜሪካ ድምፅ ገብረ ገብረ መድህን ከዋሽንግተን ዲሲ።
ገብረን ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በናይጄሪያ ከተመዘገቡ ፋይናንስ ተኮር ወንጀሎች 70% ለሚሆኑት ተጠያቂዎቹ የሀገሪቱ ባንኮች እንደሆኑ እየተነገረ ነው። ሄንሪ ሪጅዌል ያዘጋጀውን ዘገባ ደረጀ ደስታ ያሰማናል።
ኡቼ ኦሁሪ በአራት ወራት ውስጥ እስከ 30% የኢንቨስትመንት ወለድ ለመክፈል ስለሚያስችለው የግብርና ቢዝነስ እቅድ የሰማችው እንደ አውሮፓ አቆጣጠር ሚያዝያ 4 2021 ነበር። የተባለውን በማመን $550 ኢንቨስት አድርጋለች። ይሁን እንጂ የተባለው ነገር ሁሉ የተጨበረበረ ነበር። ኩባንያው ብዙም ሳይቆይ ተዘጋ። መስራቹም ብን ብሎ ጠፋ። የባንኩ ማጭበርበሪያ ሰለባ የሆነችው ኡቼ ኦሁሪ
I tried to log in. I had access to the website. I could see the
ወደ ድረገጹ መግቢያው ስለነበረኝ ወደ አካውንቱ ገብቼ ለመመልከት ሞከርኩ። ገንዘቡን ማየት ይችል ነበር። ወለዱን እንዲሁ ማየት ይችል ነበር። ሌላ ነገር ግን ምንም ማድረግ አልቻልኩም።
እንደ ኦህሪ ገንዘባቸውን ያጡ በመቶዎች የሚቆጠሩ ባለሀብቶች ስለኩባንያው ለፖሊስ አመልክተዋል። ነገር ግን ይሄው ኩባንያ ከባንክ ኃላፊዎች ጋር በመመሳጠር $70,000 የባንክ ብድር የማጭበርበር ክስ እንደቀረበበት ከዜና ዘገባዎች አረጋግጠዋል። ጥያቄ ውስጥ የገባው ባንክ ከድርጅቱ ጋር ምንም አይነት ጥፋት አለመፈጸሙን አስተባብሏል። አሁንም የባንክ ማጭበርበር ሰለባ የሆነችው ኡቼ ኦሁሪ
It was a joke at first to me because it has never happened to me like okay
መጀመሪያ ላይ ለኔ ቀልድ ነበር ምክንያቱም ይህ በኔ ላይ ሆኖ አያውቅም እናንተ ሰዎች እየቀለዳችሁብኝ ነው ነበር ያልኩት ግን በሚያሳዝን ሁኔታ ይህ ቀልድ አልነበረም
በናይጄሪያ የፋይናንስ ስርዓት ውስጥ የሚካሄደው ማጭበርበር እየጨመረ ነው የፋይናንስ ተቋማት ማሰልጠኛ ማዕከል የምርምርና ተሟጋች ድርጅት እንደሚለው የናይጄሪያ ተቋማት እንደ አውሮፓ አቆጣጠር ከ2020 ጀምሮ በተፈጸሙ ማጭበርበሮች $201 million አጥተዋል የኤሌክትሮኒክ ክፍያዎች እየጨመሩ የማረጋጋጫ ደረጃዎች ደግሞ የላሉ መሆናቸው በአካባቢው ያሉ ኢላማዎችን ለመጭበርበር የበለጠ ተጋላጭ ያደረጋቸው መሆኑን ባለሙያዎች ይናገራሉ። የፋይናንስ ተቋማት በመረጃ መጋራትና በቅንጅት ጉድለት ምክንያት የፋይናንስ ማጭበርበር ጉዳዮችን በጥልቀት መመርመር አይችሉም። አይዛክ ቦቲ የመንግስት ፋይናንስ ባለሙያ ናቸው።
The system is designed in such a way
ሙስናን ለመቅረፍ ጥረት የሚያደርገው ስርዓት የተነደፈው ሙስናን ላይ ላዩን በሚነካ መልኩ ነው። ማዋቀራዊ ማጠናከሪያ ያስፈልጋል። ተቃዋሚና ሂደቱን ማጠናከሪያ ለሙስና ምቹ የሆነውን ማንኛውንም ቀዳዳ እንዲዘጋ ማድረግ አለብን።
የኦዲት ታክስና የምክር አገልግሎት የሚሰጠው ዓለም አቀፍ የባለሙያ ድርጅቶች አማካሪ ተቋም ወይም KPMG ከናይጄሪያ ባንኮች ውስጥ የሂሳብ መዝገብ ወይም ካውንት ከመክፈታቸው በፊት የደንበኞችን ማንነት ማረጋገጥ የሚያስችሉ የጸረ ማጭበርበር መስፈርቶችን ሙሉ በሙሉ ተግባራዊ ያደረጉት 30% ብቻ ናቸው ብሏል። እንደ አውሮፓ አቆጣጠር በ2021 ማዕከላዊ ባንኩ የባንክ ደንበኞች ያልተረጋገጡ ክፍያዎች ተፈጽመው ከሆነ ለደንበኞች ጥበቃ ክፍል ሪፖርት እንዲያደርጉ ጠይቋል። ባለፈው ዓመት ፕሬዚደንት ቦላ ቲኒቡ የጸረ ሙስና ዘመቻ ከፍተው የድጋፍ ጥሪ አቅርበዋል። በጥር ወር የናይጄሪያ ገለልተኛ የሙስና ተግባራት ኮሚሽን ICPPC እና የኢኮኖሚ ፋይናንስ ወንጀሎችን የሚከታተለው የጸረ ሙስና ተቋም EFCC ሙስናን በህብረት ለመዋጋት አንድ ላይ ማበራቸውን አስታውቀዋል። የናይጄሪያ ገለልተኛ የሙስና ተግባራት ኮሚሽን ICPPC ጸሐፊ ክሊፎርድ አፓራዱ
We have our own constraints. Just like every other organization.
ልክ እንደ ሌሎች ድርጅቶች የራሳችን ጉድለቶች አሉን። ነገር ግን እንደ ኮሚሽን የተቻለንን ሁሉ ስንሰራ በመቆየታችን ጥሩ ቡድን እንዳለን እናውቃለን።
የመንግስት ፋይናንስ ባለሙያው ቦቲ ግን ቃላት ከተግባር ጋር መመሳሰል አለባቸው ይላሉ።
Corruption is systemic. Then we need
ሙስና ስልታዊ ነው። እሱን ለመዋጋት ስልታዊ አቀራረብ ያስፈልጋል። እኛ ካሉን ሁሉም ተመሳሽነቶች ጋር እነዚህን ነገሮች በእውነተኛው መንገድ ማስተማራት መጀመር አለብን። የጸረ ሙስና ተቋም አለን። ጥቂት ሰዎችን እዚያና እዚህ ከመለቃቀም ተጨማሪ ሰዎች ላይ ክስ ማቅረብ አለባቸው።
ዓለም አቀፉ የፋይናንስ ተመልካች የሆነው ግብራሃይል ናይጄሪያ የሽብር ፋይናንስን ጨምሮ ገንዘብ ነክ ወንጀሎችን ለመፍታት እስከሚቀጥለው ዓመት ግንቦት ድረስ ጊዜ አላት። ይህን ካላደረገች ከዓለም አቀፉ የፋይናንስ ስርዓት የመገለል አደጋ ይገጥማታል። ለናይጄሪያ ለንግድ ስራና ዓለም አቀፍ የገንዘብ ድጋፍን ለማግኘት አስቸጋሪ ያደርጋዋል ብለዋል። የናይጄሪያ ባለስልጣናት ይህ እንደማይሆን እናረጋግጣለን ብለዋል።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል ቀውስ ባየለባቸው ቀኖች ህልሞቻችን ተስፋዎቻችን የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምፅ ጋር ስለነበራችሁ በእጅጉ እናመሰግናለን። የዛሬ መሰናዶችንን በዚሁ አጠናቀናል። ዛሬ ላይ የቀረቡትን ዘገባዎችን ጨምሮ ሌሎች መሰናዶቻችን ለማወቅ እና ለማግኘት amharic.voanews.com የተሰኘውን ኦፊሳላዊ ዌብሳይታችንን ጎብኙ። እንዲሁም ደግሞ በፌስቡክ አት ቪኦኤ አምሃሪክ ላይ የምንገኛለን። ማናቸውም አስተያየቶችን መስጠት የምትሽቡት ኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። ሳስተናግዳችሁ ያመሸሁት ሀብታሙ ስዩም ነበርኩኝ። መልካም ምሽት ይሁንላችሁ። Thank you.